የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያል የተለመደውን የዞትሪ አክብሮት ሰላምታችንን እያስቀደም የዛሬ የጥቅምት 11 ቀን 2011 ዓ.ም ተመረጥ ወይንም የኦክቶበር 21 2018 ቅንብራችንን ይዘን ቀርበናል። በቅድሚያ አንድ ወቅታዊ ጽሑፍ እናስደምጣለን። ጽሑፉም የታጠቁና ያልታጠቁ ቆሻሻ ፖለቲከኞች የፋሽስቶችን ሥርዓት በመንከባከብ ላይ ናቸው ይላል። ጽሑፉን ለንባብ ያቀረቡት አቶ ጌታቸው ረዳ ኢትዮጵያ ሰማይ ብሎግ አዘጋጅ ናቸው። ከዛም ልክ ከምሽቱ 12 ሰዓት ሲሆን የሳምንቱ ዋና ዋና ዜናዎች ይደመጣሉ። በመቀጠልም ሰፊ የጥያቄና መልስ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዳ ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Yeah, you know.
የታጠቁና ያልታጠቁ ቆሻሻ ፖለቲከኞች የፋሽስቶችን ስርዓት በመንከባከብ ላይ ናቸው። ጌታቸው ረዳ ኢትዮጵያን ሰማይ አዘጋጅ። ኢትዮጵያ አሁን ወዳለችበት ሁኔታ እንዴት ገባች ብላችሁ ጠይቃችሁ መልስ ላጣችሁ አንባቢዎቼ ስለምትኖሩ ወደ ውይይታችን ከመግባቴ በፊት መሃሪ ታደለ ማሩ በተባሉ ኢትዮጵያዊ ጸሐፊ አልጃዚራ በተባለው ዓለም አቀፍ የአረቦችን የዜና ማስራጫ ጣቢያ Why the US is engineering political change in East Africa. The competition between great powers has triggered a string of major political developments in East Africa. ማሪ ታደለ ማሩ October 9, 2018 አሜሪካ በምስራቅ አፍሪካ ቀጠና ውስጥ ፖለቲካዊ የለውጥ ቅየሳ ያደረገችው ያለችበት ምክንያት ምንድነው? በሃያላን መንግስታት መካከለ የተከሰተው ውድድር በምስራቅ አፍሪካ ቀጠና ውስጥ ስንክሳራው የሆነ የፖለቲካ ክር በመምዘዝ ላይ ነው በሚል የጻፉትን ጥናት ግዜ ስታገኙ እንድታነቡ እጋብዛለሁ ይላሉ ጻፊው። ጽሑፉን አንብባችሁ ለመረዳት ለሚያዳግታችሁ አንባቢዎቼ ብትኖሩ ባጭሩ የጽሑፉ መልእክት የሚለው ካሁን በፊት የአሜሪካኖች ትልቁ ስጋት ዓለም አቀፍ ሽብርተኝነት ነበር። ስለሆነም ሽብር ለመዋጋት ኢትዮጵያን አጋር አድርጋ ኢትዮጵያ ያሻትን እርዳታ ከአሜሪካኖች ይደረግላት ነበር። ሆኖም ዛሬ የአሜሪካ ስጋት ከሽብር ይልቅ ሩሲያና ቻይና በጉልበት እየፈረጠሙ ስለሄዱ ስጋት ላይ ጥለዋታል። ስለሆነም መመሪያዋን በመለወጥ ትኩረቷ ከሽብር ይልቅ ኢኮኖሚና ወታደራዊ ጉልበቷ በመፈታተን ላይ ወዳሉት ወደ ሩሲያና ቻይና በማድረግ የፖሊሲ ለውጥ አድርጋለች። በዚህ መሰረት በምስራቅ አፍሪካ በተለይም ኤርትራ፣ ኢትዮጵያ፣ ጅቡቲና ሱዳን በነፋስ ጠረጋ ፍጥነት የተከሰተው የፖለቲካ ለውጥ አሜሪካኖችና ጓደኞቿ ከኋላ ሆነው አረቦችን በመላክ እነዚህ ሀገሮች በተለይም ኤርትራና ኢትዮጵያ ከቻይናዎቹ ኢኮኖሚያዊና ስትራቴጂያዊ ጎበጣ ወይም ሄጅሞኒ እጅ በማስወጣት በአሜሪካኖች ቁጥጥር እጅ አስገብቶ የምስራቅ አፍሪካ የምጣኔ ሀብት፣ የባህል፣ የሞራልና የአካባቢ ቀጠናዎች ጸጥታ ጎበጣው ወይም ነጠቃው ሄጂሞኒው በምዕራባውያን እጅ እንዲገባ ያመቻቸው ዘንድ ኤርትራና ኢትዮጵያ ሁለቱ አገሮች የሰላም እርቅ እንዲያደርጉና በዚህ ቀጠና ውስጥ በቻይናውያንና በሩሲያውያን ቅልጥም እየተደፈረች ያለችው አሜሪካ ኃይሏን ለማጠናከር እንዲመቻት የወሰደችው እቅድ መሆኑን ነው ጽሑፉ የሚዘረዝረው ይላሉ። እንግዲህ እንደ መግቢያ ይሆናችሁ ዘንድ አብይና ኢሳያስ በዚህ ፍጥነት በሚገርም መተቃቀፍ ለተመልካችና ለሁለቱ ዜጎች የትዕይንት ክስተት ሚስጥሩን ለመፍታት በሚያስጀግር እንቆቅልሻዊ ህልም ግን ተጨባጭ ሁኔታ እንዴት ሊከሰት እንደቻለ ግልጽ እንዲሆንላችሁ ተስፋ አለኝ። ታዲያ አብይ እንዴት መጡ ለሚለው ጥያቄ ትንሽ ልበል። አብይ የመጣው አሜሪካኖች ወይንም አረቦች አይደሉም ያመጡት የሚሉ ሰዎች ሊኖሩ ይችላሉ። ክርክራቸውን እንደምገምተው ደግሞ የህዝባዊ አመጽ አልገዛም ባይነት ስለበረታባቸው ወያኔዎች ለውጥ ማድረግ ነበረባቸውና ስለዚህም ተገደው ጥገናዊ ለውጥ አደረጉ የሚሉ ሊኖሩ ይችላሉ የሚል ግምት አለኝ። ክርክሩ ልክ ቢሆንም አሜሪካኖቹ ሊገቡብን የቻሉበት ምክንያት ሁሌም መርሳት የለባችሁም። የ1991 የለንደኑ ስምምነት እንዴት እንደገቡብን አትርሱ። ዛሬ ደግሞ 2017 2018 እንዴት እንደገቡ ልብ እንበል። ኃያላን መንግሥታት በቅጽበታዊ መንገድ ዘው ብለው ወደ አንድ አገር አይገቡም። ጣልቃ ገብነታቸው የሚጀምረው በዝግምታ ነው። የቅኝ ኃይሎች በቀጥታም ሆነ በተዘዋዋሪ ለሚያደርጉት ጣልቃ ገብነት ወይንም ጎበጣ ሄጅሞኒ አከናዋኝ ወኪሎች መያዝ አለባቸው። ይህን ካደረጉ በኋላ በወኪሎቻቸው በኩል የሚነድፉት እቅድ መንገዱን ስታጤኑት ለማወቅ ቀላል ነው። ይኸውም አድፍጠው ቆይተው አመች ሁኔታ ሲመቻችላቸው ያኔ ዘለው በመግባት የሚታወቅበት ስልታቸው ነው። ኢትዮጵያ በለውጥ ማዕበል ስትናጥ አንድ ሥርዓት ወደ መነቃነቁ ሲቃረብ፣ ሌላ ኃይል ወደ ሥልጣን ሲያነፈንፍ ሲያዩ ያኔ ፖሊሲ ሽፍት ሃዝ ቢን አውትላይንድ ኢን ዘ 2018 ናሽናል ዲፌንስ የሚለው ስትመለከቱ ለመቆጣጠር እያቀዱት ለነበረው የ2018 የምሥራቅ አፍሪካና የቀይ ባሕር ወሽመጥ ስትራቴጂያዊ የቀጠና ፖሊሲ ለውጥ ለማድረግ አመቺ አጋጣሚ ስለመጣላቸው በሕዝብ ተቃውሞና ዐመፅ ለመውደቅ እየተነቃነቁ ለነበሩት ሁለቱም ሥርዓቶች አማራጭ ስልት በመንደፍ ሕይወት ዘርተውላቸው እንዲድኑ በማድረግ እግረ መንገዳቸውን ፖሊሲያቸውን አሳክተዋል። ስልቱም አሁን አብይና ኢሳያስ የአሜሪካኖችና የአረቦች መወጣጫ መሰላል ሆነው በመገኘታቸው በሁለቱ ሥርዓቶች አነጣጥሮ የነበረው መጎደኛ ዐመፅ ባስገራሚ ረቂቅ ስልት እንዲኮላሽ ሆነ። ሴራ አንድ፣ በምርጫ 97 አሜሪካኖችና እንግሊዞች አምባሳደሮችና የመረጃ ወኪሎቻቸውን በስፋት እጃቸውን በማስገባት ግልጽ የሆነ ጣልቃ ገብነት በመተወን ለምስራቅ አፍሪካ የጸረ ሽብር ጦርነት እንዲረዳቸው ሲጠቀሙበት ለነበረው የወያኔ ሥርዓት ድጋፍ በመስጠት በግልጽ ጣልቃ በመግባት ሲፈጸም የነበረው ሰብአዊ ጥሰትና ጭፍጨፋ አይተው እንዳላዩ በመሆን ሥርዓቱ ሥልጣን ላይ እንዲቆይ አድርገዋል። ዛሬም በድጋሚ አመጹ ከመቼውም ጊዜ በበለጠ ስለተንቦገቦገ አሜሪካኖቹ የሕዝቡ መነሳሳት በውስጥም በውጭም እጅግ የጋለ መሆኑንና ወሳኝ ምዕራፍ መድረሱን ስለተረዱ ወኪላቸው ተዋርዶ ከሥልጣን ከመሰናበቱ በፊት አገልጋያቸውን ማዳን ስለነበረባቸው አዲስ ስልት ቀየሱ። አዲሱ ስልት ሊቀይሱት የተነሱበት ዋነኛው የራሳቸው ንድፍ እንዳለ ሆኖ በአንዳንድ ቦታዎች የሥርዓቱ ታጣቂዎችና አስተዳደራዊ መዋቅሮች ፈርሰው ባመጹት የአካባቢ ነዋሪዎችና ወጣቶች ቁጥጥር ሥርና መተዳደር ሲጀምር፣ አሜሪካኖቹ በአስገራሚ ስልት የዲፕሎማሲ ወኪላቸውን አምባሳደር ያማ መይቶን ወደ ኤርትራና ኢትዮጵያ ልከው የነበረው ተቃውሞ አከሸፉት። አብይ የተባለ በብዙ ዜጎች ዘንድ የማይታወቅ በትምህርቱ ዘለግ ያለ አፍዛዥ ሰባኪ የሆነ የሥርዓቱ ኮሎኔልና ባለሥልጣን ወደ መድረኩ ብቅ እንዲል በማድረግ ከውስጥ ተጫዋች ቡድኖችን በማደራጀት አዲስ ሰውና አዲስ መንፈስ የተላበሰ መሪ ወደ መሪነት መድረክ እንዲወጣ ተደረገ። ፓራያ የተገለለ መንግሥት ተብሎ በዓለምና በአብዛኛው ኤርትራውያኖች ተወግዞ የሞቱ ምጽአት መቃረብ ሲጠባበቁና ሲመኙለት የነበረው የሻዕቢያው መሪ ኢሳያስ አፈወርቂን ከአብይ ጋር እንዲወዳጅ በማድረግ አዲስ እንቆቅልሻዊ ግን እውነታዊ ክስተት ኤርትራ ውስጥም እንዲከሰት በማድረግ ዲያብሎሳዊ ኢሳያስ ወደ መልካዊነት መልአካዊነት በመለወጥ ስቀሉት ስቀሉት እየተባለ ሲወገዝ የነበረው የብዙ ሺህ ሕዝብ ደም በእጁ የሚጮኸው ኢሱ ኢሱ ተብሎ በሕዝብ እየተሳመና እየታቀፈ የሰላም ተምሳሌት አስመስለው በመሳል ወደ ኢሱነት እና ወደ ኢየሱስነት አስለውጠው ሲቃወሙት የነበሩት ኤርትራውያኖች ቢያንስ ኤርትራ ውስጥ ያለ ሕዝብ እንዲወዱት ተደረገ። ንፋስ ወደ ነፈሰበት የመንፈስ ባሕር ያለው ጅላጅሉ ኢትዮጵያዊ ዜጋም ከመቃብር ተቆፍሮ የወጣው ኢሳያስን እየዘለለ መሳምና መስገድ ጀመረ። ሴራ ሁለት፣ ከዚያም ኮሎኔል ዶክተር አብይ አህመድ የተባለ ሕዝብ የማያውቀው መሪ መደመር በሚባለው ደብተራዎች ያልተማሩት አዲስ አፍዝ ወአደንዝዝ ፍልስፍና በማስታጠቅ የተማረውንና ያልተማረውን ኢትዮጵያዊ ወደ እብድነት በመለወጥ ሕሊናቸውን ሰልቦ እግር ጫማው ስር ወድቀው እስኪሳለሙት ድረስ በመስበክ በአስገራሚ ሰበካ እግሩ ስር ተነጠፉለት። ሴራ ሦስት፣ ይህኛው የዋና ዋና ሴራዎቻቸው ዋነኛው ግብ ነው፤ የተነሳውን ሕዝባዊ ዐመፅ ማኮላሸት። እንዴት ተኮላሸ? ከእኔ ጀምሮ ማንም ሐቀኛ ኢትዮጵያዊ ዜጋ ሲነገሩ በጆሮው ሊሰማቸው የሚፈልጋቸውና ባፉ እንደ ድግምት ጸሎት ሊደግማቸው የሚፈልጋቸውን ኢትዮጵያና እግዚአብሔር የሚባሉ ቃላቶች ለ27 ዓመት በኦሮሞዎችና በትግሬ ፖለቲከኞች መራራ ጥቃት ተሰንዝሮባቸው ስለነበር ሰልጥኖና በስልት ወደ ስልጣን የመጣው አብይ አህመድ እነዚህ ቃላቶች ወደ ነበሩበት ክብረ ልዕልና እንዲጎናጸፉ መስህብ አድርጎ በመጠቀሙ የሁላችን ድጋፍ አገኘ። ሲናወጥ የነበረው የህዝብ ተቃውሞ ረገብ እንዲል መንገዱን እኔ ላሳያችሁ በማለት ወያኔ ላደረገው ወንጀል ይቅርታ በመጠየቅ እስረኞችን መፍታት ጀመረ። ከዚያ በኋላ ታላቁ ሴራ በረቂቅ ቀስ እያለ መጓዝ ጀመረ። ወደ መቀሌ ሄዶ መለስ ዜናዊን ጀግና ማለት ሲጀምር ከኤርትራ ወንበዴዎች ጋር ሆነው ኤርትራ ምድርና ምጽዋ ወደብ ድረስ ሄደው የኢትዮጵያን ልጆች በጥይት ቆልተው የባህር ወደቦቻችንን ያስዘጉብንን በአገር ክህደት ወንጀል መጠየቅ የሚገባቸው የትግራይ ታጋዮችን የዲሞክራሲ ታጋዮችና ወርቆች ጀግኖች ማለት ጀመረ። ከመቀሌ ወደ ባህር ዳር በሄደበት የመጀመሪያ ከአማራው ህዝብ ጋር ባደረገው ትውውቅ የአማራዎቹ አቤቱታ ማሳነስ ጀመረ። በላያችን ላይ ሽንት እየተሸናብን ሽንት አማራ እየተባል በዜግነታችን ከተወለድንበት ምድር እንድንባረርና ወደ ገደል ከነነፍሳችን እንድንገፈተር ተደርጓል። በሚሊዮኖች አማራዎች ከምድረ ገጽ ተሰውረዋል። በአማራ ነገድነታችን በጥቃት ኢላማ ገብተናል። ይህ ቶሎ ይቁም ብለው ባህር ዳር ውስጥ መጥቶ ሲጎበኛቸው አቤት ላሉ አማራ ማኅበረሰብ ምሁራንና ቀሳውስት የተጨቆናችሁ እናንተ ብቻ አይደላችሁም። አማራ ብቻ ተለይቶ አልተጨቆነም። ኢትዮጵያ ኢትዮጵያ ስትሉ ቆይታችሁ እንደገና ተመልሳችሁ አማራ አማራ ወደሚለው ትሄዱና ታበላሹታላችሁ በማለት የአማራዎች አቤቱታ ሲያናንቅ አድምጠን እኔ መሆንኩ ሌሎች ባጭር ጊዜ ውስጥ የሰውየው የአማራ ጥቃት የሚያይበት መነጽሩ የተበላሸ መሆኑን በመንቃታችን የመጀመሪያ ተቺው እኔ ነበርኩ። የነበረው መጠነኛ ድጋፋችንም ከነጭራሹን አቆመን። ጥቂቶቻችን ስጋታችንን ማስተጋባት ቀጠልን። የተቀረው መሃል ሰፍሮ የነበረው ወደ አብይ ድጋፍ በመግባት ተጠራርጎ ደጋፊ ሆነ። ከዚያም ቀስ እያለ ህዝቡን በሚያደነዝዙ ቃላቶች ተጠቅሞ የተማሩትን ማጃጃል ያዘ። የተቃዋሚ ፖለቲካ መሪዎችና ተቃዋሚ ምሁራን ሁሉም ጥርግርግ ብለው የአብይ ጠበቆች ሆኑ። የታጠቁትና ያልታጠቁት የፖለቲካ ቆሻሻዎች ከነጋዜጠኞቻቸው ጥርግርግ ብለው ያብይ መናፍህ ሆኑ። የትጥቅ ትግል ዘመኑ ያለፈበት ነው ብሎ ሲሰብካቸው የነገራቸውን አምነው ተቀበሉት። ቆሻሻ ፖለቲከኞችና ጋዜጠኞቻቸውም ሰላማዊ ሰልፍ ማድረግ እና ማስነሳት ከነጭራሹ ረሱትና ሰላማዊ ሰልፍ ባደረጉ የተጨቆኑ ወጣት ወታደሮች ላይ ውግዘትና ውርጅብኝ ማውረድ ጀመሩ። በከላው በዚህ መልክ በመቀጠል በውጭ ኃይላት የተሳለው አገር ወዳድ መሪ ተብየው ማንንም ሰው የፈለገውን ባንዲራ የካሊፋት ሺአ ወይንም አልሻባብ ወይንም የግንጠላ አገር አፍራሽ ባንዲራ ወይንም የግብረ ሰዶም ባንዲራ የፈለገው ባንዲራ ማውለብለብና መስበክ ይችላል በሚል የሥርዓት አልባ ስብከት በመስበኩ ምክንያት ሁሉም የፈለገውን ባንዲራ በማውለብለብ ጸረ ኢትዮጵያ ሰንደቅ ዓላማና ኢትዮጵያዊ ሰንደቅ ዓላማ በሚያውለበልቡ መካከል ትንቅንቅ ተጀመረ። ተቃዋሚና ምሁር ተብዬ ተደማሪ የፈለገው ሰው ማንም ባንዲራ ማውለብለብ መብቱ ነው በማለት ለዘመናት የተውለበለበ አርማችንን በጥላትነት ከሚፈርጇት ቡድኖች ጋር ሆነው አገራዊ ሰንደቅ ዓላማን ከዲሞክራሲ ጋር እያቆራኙ ሰንደቅ ዓላማን መለወጥና መጻረር መብቱ ነው በማለት በብከላው ዘመቻ አጠናካሪዎችና ደጋፊዎች ሆኑ። በሌላ መልኩ የባንዳዎቹ የመለስ ዜናዊና የነለንጮ ፖለቲካ አስተጋቢዎችና ተንበርካኪዎች ሆኑ። የነፈዘው የዩቲዩብ ጋዜጠኛ ተብየውም ትግሉን በማቀዝቀዝ ከፍቅር ለፍቅር ምናምን የሚል ፖለቲካ ዩቲዩብ ቴሌቪዥን ጣቢያው ላይ በማስተጋባት የህዝቡን የፍትህ ጥያቄ እንዲኮላሽ ራሱን የቻለ አፍዝ ወዳደንዝዝ ሚናውን መጫወት ያዘ። በየከተማው ግድያውና ጥላቻው እንዲሁም መፈናቀሉ በሚገርም ሁኔታ ተጧጧፈ። ሰውን በጠራራ ፀሐይ አደባባይ ላይ ገድሎ መስቀል ተጀመረ። ባለም ውስጥ በህዝብ መፈናቀል አንደኛ ኢትዮጵያ ነች ተባለ። ያ ሁሉ ሲሆን ታጣቂዎቹም የኮንትሮባንድ መሳሪያዎች በየከተማው በማስገባት እንደ ባንዲራው ለብላቢዎች እነሱም ልቅ ስለተለቀቁ ውድመቱ የትና የትየለሌ ሆነ። መንግሥት ነኝ የሚለው የሥርዓት አልባው የፋሽስቶቹ ጥምረት አገሪቱ ከድጡ ወደ ማጡ እየመራት መጣ። የሰባት ዓመት በሕዝብ ሕይወት እሳት በመለኮስ ዜጎች በሲኦላዊ ሕይወት እንዲያልፉ ሚና የነበራቸው የያኔ ወንጀለኛ ባለሥልጣኖችና ተባባሪ አገልጋዮቻቸው አሁንም ከሹመት ወደ ሹመት እያደጉና አገር ወዳድ እየተባሉ እየተሞገሱ ተከብረው እያየናቸው ሲሆን በጥሮታ ኑሩ የተባሉትም ከመዘበሩት ሀብታቸው በምቾት ተንደላቀው እየኖሩ ናቸው። የመደመር ታላቁ ሴራ በስልት እየተጓዘ በርካታ ኃይሎች መንግሥትህ እኔና እገሌለን የሚል ንግግር ለሕዝቡ በማስደመጥ ሕዝቡ ለማን እንደሚታዘዝ ግራ ገብቶት መሪያችንን በውል አስታውቁን ወደ ማለት ጥያቄ ገብቷል። አሁን ኢትዮጵያ ስንት መንግሥት እንዳላት በበኩሌ አላቅም። አንዳንዶቹ እኔና እገሌነን ሲሉ፣ ሌሎቹ ከሁለት በላይ ሦስት ከዚያም አራት ናቸው የሚሉ አሉ። ማንነታቸው ያልታወቁ ኦሮሞንን የሚሉ ታጣቂዎችም በሚቆጣጠሯቸው ቦታዎች የራሳቸው አስተዳዳሪዎችና ፖሊሶች መሾም እንደጀመሩ ተነግሯል። በየክልሉ ያሉትን ቁጫጭ መንግሥታትም እንዲሁ የየክልላቸው ሹሞችም ያለ ሕዝባዊ ድምፅና ሌላ ነገድ የማይጨምር ሹመት በመሾም የነበረው ዘረኛና ነገዳዊ ሥርዓት እንዲቀጥል አዲስ ትንፋሽ እየሰጡት ነው። ቀስ እያልን ከመገረም ወደ መርመም ተሸጋግረናል። ግራም ነፈሰ ቀኝ የታጠቁትና ያልታጠቁ ተቃዋሚዎች በሚከፈልላቸው ሆቴሎች ተኝተው በነጻ እየተመገቡ ተልኳቸውን ረስተውት በሰላም እየኖሩ መሆናቸውን በሚደርሰን ዜና ተገርመን ሳንጨርስ ሕዝብ እናደራጃለን ብለው በሄዱበት አገር ውስጥ ከሁለት እስከ አምስት የሚሆኑ ቦዲጋርዶች ወይም ነፍስ ጠባቂዎች ተመድቦላቸው በሚገርም ትዕይንት እየታጀቡ እየተንቀሳቀሱ ናቸው የሚል ዜና ስንሰማ ቆሻሻዎቹ ፖለቲከኞች የሕዝቡን መሠረታዊ አቤቱታ በማኮላሸት ሂደት ላይ እየተጫወቱት ያለውን ሚና በቀላል መታየት የለበትም። ማይክል ፓረንቲ የተባለ የፋሽዝም ተመራማሪ አሜሪካዊ ምሁር ደርቲ ትሩዝ ቆሻሻው እውነታ የሚለው ዐይነት ቆሻሻው እውነታ ክስተት በአገራችን ኢትዮጵያ እያየን ነው። የምሁራኖቹ ቆሻሻ እውነታ ደግሞ ስንመለከት ዊ አር ፍሪ ቱዴይ ዳን ኤቨር ቢፎር ዛሬ ከማንኛውም ጊዜ የበለጠ ነጻ ሕዝብ ነን በማለት እየታየ ካለው ቆሻሻው እውነታ ራሳቸውን በማዋሃድ የተወረወረላቸውን ትንሿን ቁራሽ በማመስገን ብዙሃኑ ወደ ትልቁ ግብ አሻግረው እንዳይጠይቁ ሞራላቸው መንፈሳቸውን ያደቁታል። በግዢዎቻችን እየተጠና በሚካሄድ ሴሌክቲቭ ሪፕሬሽን በረቀቀ ጥበብ እየተጠኑ የሚካሄዱ ሕዝባዊ አፈናዎች ተጠቂዎች ስለማይሆኑ ምሁራኖቹ ዛሬ ከማንኛውም ጊዜ በበለጠ ነጻ ሕዝብ ነን በማለት አፋኙ ሥርዓት ዕድሜው እንዲራዘም ተጨማሪ አገልጋዮች በመሆን ስብከታቸው ሕዝብን በማደንዘዝ ሚና እየተጫወተ ይገኛል። በሚገርም ግለታዊ መንፈስ ሲራመድ የነበረው ወጣት ዶርማንት ስታተስ የፈዘዘ የተጃጃለ ወጣት እንዲሆን ግፊት አድርገዋል። እነዚህ ዛሬ ከማንኛውም ጊዜ የበለጠ ነጻ ሕዝብ ነን የሚሉ ክፍሎች ያላቸው የኑሮ ደረጃ ከሌሎቹ ይለያል። በሚሊዮን እየተፈናቀሉና በሺዎቹ ታፍሰው ፍርድ ቤት ሳይቀርቡ ፖሊስ በሚያጉራቸው ታሳሪዎች ለምሳሌ አዲስ አበባ የራያ የወልቃይት ወጣቶችና በመቶዎቹ በሚገደሉ ዜጎች ያላቸው ክላስ ወይም መደብ ወይም ኑሮ የተለየ ኑሮ ስለሚኖሩ ዛሬ ከማንኛውም ጊዜ የበለጠ ነጻ ሕዝብ ነን በሚል ተርጉመው በእነሱ የግል ነጻነት ብቻ እየተረጎሙ በሚታፈኑ በሚፈናቀሉና በሚገደሉ ዜጎች ጫማ እግራቸውን ማስገባት አልቻሉም። ስለሆነም የእነሱ ነጻ እንቅስቃሴና ምቾት የሚሞቱትና የሚፈናቀሉት ዜጎች ሮሮ እንዳይደመጥ ስለሚሸፍነው በሥርዓቱ ላይ ተቃውሞ ላልቷል። በተጻራሪው ተቃውሞ እና ገለቱ ተጋግሎ የምናየው ወጣት ኢትዮጵያ በሚለው ወጣት ወይንም ምሁሩ ክፍል ሳይሆን በተገንጣይ ፖለቲከኞች መዳፍ ገብቶ ኦሮሚያ ለሚባለው የፋሽስቶች የህልም ሪፐብሊክና ኦሮሚያ ለምትባለው ሪፐብሊክ ምስረታ የተዘጋጀላት ባንዲራ የሚያውለበልቡ ተገንጣይ ወጣት ኦሮሞዎች ቄሮዎች በኩል እየታየ ያለው እንቅስቃሴ ፈሩን አለቀቀም። ይህን ክፍል የሚያንቀሳቀሱ ግለሰቦች በሚዲያ የተደራጁና በብረት በታጠቁ ግለሰቦች ወይም ድርጅቶች በኩል የሚካሄድ ግልጽ ጸረ ኢትዮጵያ ሥራ ነው። እነዚህ መሪዎች መደመር በሚባለው ታላቁ ሴራ የሰጣቸው ነጻነትና ይሁንታ ተጠቅመው አዲስ አበባም የኦሮሞዎች እንጂ የሌላ ነገዶች ስላልሆነች የኢትዮጵያ ዜጎች እንደ ነዋሪዎችና ሰፋሪዎች እንጂ አግራቸው ስላልሆነ ኦሮሞዎች በሚፈቅዱላቸው የመኖር መብት ብቻ ሊኖሩና ወይንም ሊባረሩ እንደሚችሉ አውጀዋል። ስርዓት አልባው ታላቁ የመደመር ሴራ የፈቀደው የመናገር መብት ማንም ሰው ማንም ድርጅትና ቡድን እስከዚህ ድረስ የሚደርስ አደገኛ አዋጅ በብዙሃኑ መገናኛ ማወጅ እንደሚቻል ስንታዘብ ታላቁ ሴራ የሚሰጠው መብት ውጣ ከዚህ ይህ የኔ ነው እስከ ለማለት ማወጅ ዲሞክራሲያዊ መብት ነው ወደሚለው በጠራራ ፀሐይ ሳናንቀላፋ በእውናችን እንድናዳምጥ አድርጎናል። ይህ ሁሉ ስርዓት አልባና ልቅ አዋጅ እየታወጀ በሌላ በኩል ለኢትዮጵያዊነትና ለሰንደቅ ዓላማችን እስከ መጨረሻ ድረስ ቆመናል እያሉ ሲዋሹን የነበሩት ቆሻሻዎቹ ፖለቲከኞች በሰላማዊ ሰልፍ ተቃውሞ መውጣትም ሆነ በትጥቅ ትግል ኢትዮጵያን ከፋሽስቶች ነጻ ማስወጣት ማለት ጊዜው ያለፈበት ባህል ነው ስለተባሉ ፋሽስቶች የሚፈሩት የትጥቅ ትግልም ሆነ የከተማና የገጠር የሥራ አድማ ማቆም አመጽ በማውገዙ ዘመቻ አክባሪዎች ሆነው ትግሉን በማቀዝቀዝ የታላቁ ሴራ ተወናዋኝ ሆነው አፍዝ ወዳ ደንዝዝ ፖለቲካው ማምለክ ጀምረዋል። እሳቱ ከመፎሙ ወደ መክሰሙ እየተራመደ ነው ሲሉ አቶ ጌታቸው ረዳ የኢትዮጵያ ሰማይ ብሎግ አዘጋጅ ጽሑፋቸውን ያጠናቅቃሉ።
አድማጮቻችን የምታዳምጡት ከስዊድን ስቶክሆልም የሚተላለፈው ኢትዮጵያነት ሬዲዮ ነው። ከዚህ ቀጥለን ሳምንቱ ዋና ዋና ዜናዎችን እናስደምጣለን። ወያኔ በወልቃይት ጠገዴ ራያና ቆቦ የወራሪውን ጦር በጥፍ ማሳደጉ ተገለጸ። ወያኔ ለታላቋ ትግራይ ግንባታ ያካለላቸው የአማራ ለመሬቶች ላይ የሚኖሩ አማሮች እንዲፈናቀሉ እንዲገደሉ በህይወት ያሉትን ማነታቸውን በመለወጥ ትግሮች ነን በሉ በሚል ግፍ እየተፈጸመባቸው ለመሆኑ የአይን ምስክሮችን ዋቢ በማድረግ ላለፉት 28 ዓመቶች በላይ ሰፊ ዘገባ አቅርቧል። በቅርቡ ሰቆቃዊ በዛባቸው ወደ ዶክተር አብይ ጽፈት ቤት ድረስ በመሄድ አብዮት አቀረቡ ያለ ማጣኗሮች የውያኔ ግፍልውናችን አሳጥቶናና መንግስት እርምጃ ወሰድ የሚል ጥያቄ ማቅረባቸውም ይታወሳል። ዶክተር አብይ ለአማራ ህልውና ጥያቄ አንዳችን መስለ መስጠት ባለመፍቀዱና ግፍና መከራው እንዲፈጸም የሱን ፈቃድ አለ በመሆኑ ወያኔ አጋዜ ጦርን ወደ ተባሉ ስፍራዎች አሰማርቶ የበቀል እርምጃ እየወሰደ ነው። አብዮት አለምን ካቀረባችሁ በሚልም የጉዳዩ አስተባባሪ ናቸው የሚላቸውን ለስር ወደ መቀሌ ማሸጋገሩም ተገልጿል። የትግሮቹ መስተር ኃይል በመጣቀም ነዋሪውን ካልፈለጋችሁ አካባቢውን ለቃችሁ ውጡ ይያሉ ነው። ያስተማሩት ወራሪ ኃይል ህዝቡን በግድ በመሰብሰብ የመስተሪያ ፍተሻ በየቤቱ ማድረግ ላይ እንደሆነ ለመረዳት ተችሏል። ያደግ ጠቅላይ ሚኒስትር ላለፉ 7 ወራት ወልቃይትና በራያ አዘቦ ስለሚፈጸሙ ግፎች በሚደርሱት አብዮታዎች ላይ እንደ አገር መሪም ላይ ለመስጠት አለመፍቀዱ ከውያኔ ጋር ያለውን ትስስር ግልጽ ያደርጋል ያሉ ወገኖች በዶክተር አብይም የስልጣን ዘመን አማራው ለሞት እንዲዳረግ ተበይኖበታል ብለዋል። በዛሬው ዕለት ባላማጣ ያደረሰ ዜና እንደሚገልጽ ከሆነ ያላማጣ ህዝብ የደረሰበት ያለውን ግፍ ለመቋቋም ያለውን ኃይል በማሰባሰብ ተቋሙን በአደባባይና መንገዶች ላይ በመውጣት እየገለጸ ይገኛል። ወጣሽ ማግለ ሴት ወንድ ሳይል ወደ ከተማው በመውጣት ጎማዎች በመቃጠልና በድንጋይ መንገዶች በመዝጋት የወያኔ ወራሪ ሰራዊት ተጋፍጦ ውሏል። ወያኔም የተኩስ ርምታ በማከታተል ወደ ሰው መተኮሱ ተገልጿል። እስከ ቅርብ ሰዓት ድረስ ከአጋዚ ጦር ጋር እየተደረገ ያለው ግጭት እንደቀጠለ መሆኑን የብና የብዙ ሰዎች ህይወት ማለፉን ለመረዳት ተችሏል። የአማራ ህልውና ኢትዮጵያነት አመራር አባላት በኢትዮጵያ ታላላቅ ከተሞች ለአማራው ህዝብ ራይና ራይ ለማስተዋወቅ የጀመረውን ተግባር በመቀጠል ባለፈው ወደ በደብረ ታቦር ከተማ ዳግማዊ ቴዎድሮስ የስብሰባ አዳራሽ እጅግ ብዙ ህዝብ ተሳተፈበት ህዝባዊ ስብሰባ በተሳካውን የተማከሉ ለመረዳት ተችሏል። ቀደም ሲል በተከታታይ በባህር ዳር፣ ደብረ ማርቆስና ጎንደር ተመሳሳይ ስብሰባዎችን ያካሄደ ሲሆን በዛሬው ዕለት በደሴ ከተማ ታላቅ ስብሰባ አካሂዷል። አማራው አማራው የተጋረጠበትን ህልውና አደጋ መከላከል የሚችለው አማራው በማንነቱ ዙሪያ መደረጃጀት ወሳኝ ግዴታ መሆኑን አስገንዝበዋል። በህዝባዊ ስብሰባዎች ላይ አማራውን የተጋረጠበትን አደጋ አስመልክቶ ሰፊ ገለጻ ሰጥተውበታል። ላለፉት 28 ዓመቶች በላይ አማራው ላይ ዘመቻ ተካሄደው ይቅርታ፣ ጸረ ኢትዮጵያ ኃይሎች በአማራው ላይ የስነ ልቦና ጦርነት በመክፈት ኢትዮጵያን ማዳከምና ማጥፋት ስለሚቀላቸው መሆኑን አስመረውበታል። አያይዘውም የአማራው ትግል ሁለት አምራና የማይለያዩ ሆነው የተጋመዱ የአማራ ህልውና የማስጠበቅና የኢትዮጵያነት ማረጋገጥ መሆኑን መዘንጋት እንደሌለበት አስገንዝበዋል። በመቀጠልም የአማራ ህልውና ለኢትዮጵያነት ድርጅት ከቀሩት የአማራ ድርጅቶች የሚለይ መሰረታዊ ግንዛቤዎች ለማስጨበጥ በተነሳው ውይይት የአማራ ህልውና ለኢትዮጵያነት ድርጅት ጠንካራ ማህበራዊ መሰረት ለመገንባት ሞረሾ ግን የአማራ ድርጅት የተሰኘ የሲቪክ ድርጅት መስርቶ በገነባ የሀሳብ አንድነት የተመሰረተ መሆኑና በሞረሾ ግን አማካይነት የአማራውን ሁለንተና ችግሮች የሚያሳይ የዘር እርቂት ጥናት ማካሄዱ ምጽአት አማራ የተሰኘ ባለ 657 ገጽ መጽሐፍ መጻፉና በርካታ መግለጫዎችን ማውጣቱና በተጨማሪም የአማራ ድምጽ የተሰኘ የአጭር ሞገድ ሬዲዮ መክፈቱ መሆኑን አስረድተዋል። በህዝባዊ ስብሰባዎች ላይ ሰፊና ግልጽ ውይይቶች መካሄዳቸው ዘጋቢያችን ከላከለ ሪፖርት ላይ ተገለጸ ሲሆን በየከተሞች በተደረጉ ስብሰባዎች ላይ የአማራው ንጅቶች በአንድ መድረክ የማምጣትና የሐሳብን አንድነት የመፍጠር ጉዳይ አጣዳፊ መሆኑን በአንድ ድምጽ የተጠየቀባቸው መድረኮች ነው ተጸባረቁ ሪፖርታችን ገልጿል። አሁን የአማራ ብሔራዊ ንቅናቄ መሪ ዶክተር ደሳለኝ ከሰሞኑ ዶክተር አብይ ባወጓቀረው የስልጣን ድልድል ዙሪያ ላይ ያተኮረ ቃለ መጠይቅ ሰጥቷል። አገራችን ኢትዮጵያ ላለፉት 28 ዓመታት ብሔር ተኮር ብሔራዊ አደረጃጀትና ብሔር ተኮር ሹመት ዋናነት የውያኔ የከፋፈል ግዛ ለማስቀጠል አማራ አግላይ የሆኑ እርምጃዎች ሲወሰዱ መቆየታቸውን አውስቶ ዛሬም በነ ዶክተር አብይ ዘመን የጸረ አማራ አቋም እየተዘወረ እንደሆነ በንቅናቄው ስም ተቃውሞን አሰምቷል። አማራው ለዘመናት የኢትዮጵያ ህልውና መሰረት ሆኖ በመኖሩ ላለፉት 28 ዓመቶች ደግሞ የመከራ ዘመን ተሸካሚ እንዲሆንና የከፈለ መስዋዕትነት ዘግናኝ እንደነበር ገልጾ በስልጣን ድልድሉ ላይ የሁሉም ህዝብ የሚወክል የኃላፊነት ድርሻ እንዳልተደረገም በተቃውሞ ላይ አብራርቷል። ተሻሚዎቹን ከአማራው ውክልና እንዳላቸው ተደርጎ እንዲታይ የሚደረገው ጨዋታ የናቤ ብልጣብልጥነት የሚያሳይ ሲሆን ሁኔታው ግን አማራውን ለማማለል የተሰራ ሴራ ለመሆኑ ግልጽ ነው ብሏል። በፋይናንስ፣ በዲፕሎማሲ፣ በውጭ ጉዳይ፣ በመከላከያ፣ በደህንነት አንዳችም አማራ የኃላፊነት ድርሻ እንዳልተሰጠው ገልጾ ይህም የሚያሳየው ዶክተር አብይ የጸረ አማራ አቋሙ ከወያኔዎች እንደማይሻል መሆኑን ግልጽ አስረጅነት አለው ብሏል። በአማራ ህልውና ትግል ዙሪያ አሻራ የጣሉ እያሉ የብአዴን ተላላኪዎችን ለቅሞ ማስቀመጡም ተገቢ ያለመሆኑን አስምሮበታል። ማንኛውም የአማራ ድርጅት ይህን አማራውን የሚያገል የካቢኔ አወቃቀር መቋም እንዳለባቸውም ጥሪ አቅርቧል። ተሿሚዎቹም ቢሆኑ ለአማራው ህልውና የቆሙ ከሆኑ ኃላፊነታቸውን አስረክበው መልቀቅ ይኖርባቸዋልም ብሏል። የዶክተር አብይ አገዛዝ በህገወጥ መንገድ ለስር ዳርጓቸው የነበሩ ቁጥራቸው 3000 የሚደርሱ ወጣቶች መፈታታቸው ተገለጸ። ስለወጣቶቹ በግፍ መታሰርና በወታደራዊ ካምፕ መታጎራቸውን አስመልክቶ የተለያዩ ውግዘቶች ሲሰጡ ቆይተዋል። በቡራዩ በተፈጸመ የአክራሪዎች ወረራና ግድያ ተንተርሶ በወጣቶች ላይ የተወሰደ የእስር እርምጃ ብዙዎቹን አስቆጥቶ ቆይቷል። በነገዛዝ ዘመን ማንንም አስተዳጅ ማንንም ተሰዳጅ አይሆንም የሚል ዲስኩስ ያሰማ የነበረው ዶክተር አብይ አላንዳሽ ምክንያት ብዙ ሺህ ወጣቶች እንዲታሰሩ መፍቀዱ ዶክተር አብይ የሚለውና የሚያወራው የተለያየ ነው ሲያሉ ወገኖች ድርጊቱ ጸረ ህዝብ የሆነ ወያናገዛዝ ባለበት እንዲቀጥል የማድረግ ሂደት ነው ብለዋል። ዓለም አቀፍ የሰብአዊ ድርጅቶችም የዶክተር አብይ ለውጥ አራማጅነት ወደ ኋላ እየተመለሰ ነው ሲሉ ተችተውታል። ሰሞኑ ዶክተር አብይ ለአሻንጉሊቱ ፓርላማ ባለ በሰጠው ማብራሪያ ወጣቶቹ በጸረ ኢትዮጵያ ኃይላት ተመልምለው ሰላም ለማደፍረስ በዝግጅት ላይ ነበሩ ብሏል። የመለመላቸውና ያሰማራቸው እንደማን እንደሆኑ ግን አልገለጸም። ቀደም ሲል ግንቦት ሰባት ሰልፈኛ ለማብዛት ገንዘብ ለተሰላፊዎቹ ሲበት እንደነበር የተለያዩ መረጃዎች መውጣታቸው የሚታወስ ሲሆን የዶክተር አብይ አባባል ከዚሁ ራሱ ዶክተሩ ከመለመለው ግንቦት ሰባት ቡድን ጋር የተጣመረ ነው ባይልም አባባሉ ይሄንኑ አመልካሽ ነው የሚሉ ብዙዎች ናቸው። በለበኩል ደግሞ ዶክተር አብይ በቅርቡ በጀርመንና በፈረንሳይ ጉብኝት አካሄደል ተብሎ የተጠበቀ መሆኑ የወጣቶቹ መፈታት ከመሮቹና ከጋዜጠኞች ሊቀርብበት የሚችልው ወቀሳ ኮዱ ለማስተጋገስና የለውጥ አራማጅ የሚለውን ስለ ማስተበቅ ሲል የወሰደው እርምጃ ነው የሚለው ትችት በሰፊው እየተደመጠ ነው። ጽንፈኛውና የእስላሚክ ኦሮሞያን አፋቂው ጃዋር መሐመድ በአዲስ አበባ ያሉ ቤተክርስቲያናት ቁጥር እንዲቀነሱ የመናኑ የእምነት ማካሄጃ ግቢዎችም መንግስት ተረክቦ ለኦሮሞ ህዝብ እንዲያድል ጥሪ ያቀረበ። በናብይ የፍቅር ጥሪ የተደባለቀው ጽንፈኛውና አክራሪ ጃዋር ሰሞኑን ባሰማው ድስኩር ላይ በአዲስ አበባ ያሉ ቤተክርስቲያናት ቢያንስ በግማሽ መቀነስ አለባቸው ብሏል። በመቀጠልም አንዳንዱ ቤተክርስቲያን ግቢ እንዲቀነስ ቢደረግ ብዙ ህንጻዎች መስራትም ይቻላል ብሏል። የጸረ ክርስትና እምነት አቀንቃኝ የሆነው ጃዋር ከጥቂት ዓመታት በፊት የክርስትና እምነት ተከታዮች ላይ ጦርነት ማወጁ ይታወሳል። በአሁኑ ወቅት በነ ዶክተር አብይ ድመራ ሚዲያ አውታር ይዞ ጥላቻውን የሚሰብከው ጃዋር ቀንደኛ የጥላቻ ተልእኮ አራማጅ ሆኖ እየሰራ ሲሆን ከዶክተር አብይ አገዛዝ ምንም ተጠየቅ ሳይኖርበት እየተንቀሳቀሰ ነው። ቀደም ሲል በቡራዩ በተፈጸሙ ግድያዎች ላይ ሁሉ እጁ እንዳለ በተገለጸ ሲሆን እሱና አባሪ ጽንፈኞች የሚመሩት ቡድን በአመጽ አዲስ አበባ ለማያስ ከፍተኛ ዘመቻ ላይ መሆናቸውን ማስመልክቶ የተለያዩ መረጃዎች እየወጡ ነው። ጃዋር በወያኔ ጥላቻ ፖለቲካ ተኮትኩቶ ያደገ በመሆኑ የወያኔ አስተሳሰብ በኦነግ ውስጥ በቀሩት ጽንፈኛ ኦሮሞ ድርጅቶች ጸርጾ እንዲገባ በሚዲያው እየቀሰቀሰበት ነው። ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንም አገልግሎት ስፍራዎች አስመልክቶ የሰጠው መግለጫ በእሳት እየተጫወተ መሆኑን የገለጹ ወገኖች አገሪቱ ለከፋ መከራ ከሚያጋልጧት ውስጥ ጃዋርና የኦሮሞ አክራሪዎች ናቸው ሲሉ ትችታቸውን ሰንዝረዋል። በመጨረሻም ላለፉት 2 አመቶች በኢትዮጵያ የተካሄደ ባለው ህዝባዊ እንቅስቃሴ ምክንያት ከውጭ ሀገር ገኘ የነበረው ባለሀብቶች የኑዋይ ፍሰት መጠን አስያሽቆለቆለ መሆኑ ተገለጸ። ይህን የገለጸው የተባበሩት መንግስታት ድርጅት የንግድና የልማት ጉባኤ ሲሆን የተባበሩት መንግስታት ድርጅት የንግድና የልማት ጉባኤ ወጣው ሪፖርት ላይ ኢትዮጵያ በአፍሪካ ቀዳሚ ስፍራ ይዛ የነበረችበት የውጭ ኢንቨስትመንት የመሳብ አቅም እንደቀነሰ ገልጿል። የውያን አገዛዝ በሽርክና የሚያስገባቸው የካፒታል ወረራ ፈጻሚ ባለሀብቶች ከኤፈርትና የትግሬ ባለጸጎች ጋር በመሆን ዘረፋና ሙስና ሲያለመልሙ እንደቆዩ በሰፊው ሲገለጽ ቆይቷል። በልማት ስራ ሰፋፊ የገጠር መሬቶችን አሳልፎ ለመስጠት ነዋሪዎችን በማፈናቀል የተካሄዱ ተግባሮች ሁሉ ባለሀብቶችን የበለጠ ባለጸጋ የሚያደርጉ ምርቶችን በማምረት ለዓለም ገበያ እንዲያቀርቡ ሲደረግ፣ ኢትዮጵያ ግን በሰብል እህል እጥረት ምክንያት ብዙ ሚሊዮን ህዝብ ለረሃብ መጋለጡ ይታወቃል። ከቅርብ ጊዜ ወዲህ አገሪቷ በተቀጣጠለው አመጽ የተደናገጠው ዓለም አቀፉ የብዝበዛ ሰንሰለት ትኩረቱን ወደ ሌሎች ሀገሮች እንዳደረገ የተባበሩት መንግስታት ድርጅት የንግድና የልማት መግለጫ ገልጾ ኢትዮጵያ በስፋት ትከተል የነበረው ገደብ የለሹ የኢንቨስትመንት ፖሊሲ እስካልተስተካከለ ድረስ የአገሪቱ ኢኮኖሚ እድገት እድል ይደናቀፋል ብሏል። በመቀጠልም ሁኔታው በቅርቡ ካልተሻሻለ ኢትዮጵያ ከድገት ጎዳና ያወጣታል በማለት አስተያየቱን ሰጥቷል። አድማጮቻችን፣ የሳምንቱ ዋና ዜናዎች በዚሁ ይጠናቀቃሉ። የኢትዮጵያነት ሬዲዮ ስርጭቱን ይቀጥላል። ተከታተሉ።
አድማጮ ቻችን ከዚህ ቀጥለን የቃለመጥ ጊዜ ነው የኢትዮጵያ አንድነት ሬዲዮ የዛሬው እንግዳችን ባርበኝነት ትግል የተፈተነ የትውልድን አድራ ተቀብሎ ንጻነትና ክብርን በወግ በማዕረጉ ለተተኪው ትውልድ ለማስረከብ ድርሻውን ለመወጣት በተግባር ያሳየ ነው። በኢትዮጵያ ህዝብ አርበኞች ግንባር ውስጥ በመደባለቅ በዱር በገደሉ የተዋደቀና ለኢትዮጵያ ህዝብ መነሳሳት የትግል ደወል ካቃጨሉት መካከል አንዱ ነው። እንግዳችን አርበኛ አበበ ካሴ ይባላል። እንግዳችንም አሁን በቴሌፎን መስመር ከኛ ጋር ነው። ጤና ይስጥልኝ አርበኛ አበበ ካሴ፣ ይሰማሃል?
አሁን ይሰማኛል።
በጣም ጥሩ። በቅድሚያ በኢትዮጵያ አንድነት ሬዲዮ ለቃለ መጠይቅ ያቀረብንልህን ጥያቄ ተቀብለህ ለውይይቱ በሰዓቱ በመገኘትህ የከበረ ሰላምታችንን እያቀረብኩ በቅድሚያ እንኳን ለአገርህ አበቃህ፣ እንኳን ከወላጅ ከቤተሰብህ ከወዳጅ ዘመድ ጋር ለመገናኘት አበቃህ እያልኩ ወደ ጥያቄ እገባለሁ።
አመሰግናለሁ።
እሺ፣ መልካም። በተለያዩ ሚዲያዎች ቀርበህ የሰጣቸውን ቃለ ምልልሶችና መግለጫዎች እያንዳንዱ ኢትዮጵያዊ በተለይም አማራው ተከታትሏቸዋል። ትውልዱ በአቋሞችህ ጥራትና ቆራጥነት ብዙ ትምህርቶችን ቀስሞበታል የሚል እምነት አለን። በአርበኝነት ትግልህ ስላሳለፍካቸው የመከራ ዓመቶችና የኢትዮጵያ ሕዝብ አርበኞች ግንባር ገጥመውት ስለነበሩት ችግሮች አጠር ያለ ግንዛቤ ለአድማጮቻችን ብታስጨብጥልን አመሰግናለሁ። ቀጥል ለአርበኛ አበበ ካሴ።
ህዝብ ላይ የረከበን ፈጣና መከራ በማየት ነው ወደዚ መስመር ላይ የገባ ደግሞ እኔ በእርግጥ የወጣሁት ከገበሬ ማህበር አበረሰብነት እንደምኩት አትሚም ጎንደር ለህማቱ አብራ የተወለድኩም ግርግሮግን ህዝብ የሙያቸው በከፍተኛ ደረጃ ላይ በሶስት በአራት በአምስት አገር እየተመታ መሆኑ ስላረጋገጥኩ ይህን ሀሳብ በማንሳት ያው ወደ ትግል እንደገባሁ ያለሁ ያው በብዙ ጊዜ ብዙ ነገሮችን ምትንብያለ ብሮ ብሮ ግን በአሁኑ ሰዓት ያለውን ይህን የእንበዴ የትግራይ እንበዴዎች ዳንፈራ ህዝብ ላይ ያደረሱት እንትን አይደለም። ምንም ሌላውንም እንትን የሚያስገኛ አይደለም። እንደዚህ ደግሞ የግድ የአማራን ህልውና ለማስጠበቅ ወይም የአማራን ጥፋት ለመከላከል ሲባል ያው ውስን ሰዎች ቀድመው መርተዋል። ግን ከነኩት ውስጥ የመጀመሪያው ፕሮፌሰር አስራት ወልደየስ ናቸው። እቁ ምሁር ፕሮፌሰር አስራት ናቸው። እሳቸውን በዚህ አጋጣሚ ነብሳቸውን በገነት ያስቀምጠን ብንላለን። በአማራ ህዝብ ስም ሆኖ በመቀጠል ከዚህ በርከት ያሉ እሳቸውን ፈለግ በመከተል ብዙ ሰዎች ዋጋ ከፍለዋል። ይህን ዋጋ ሲከፈል ከፍሉ አማራ ህዝብ ደግሞ አብሮ ከህወሓት ጋር ሆኖ ነው። ይህን ህዝብ የጨፈጨፈ ብዙ ገዳቸው የተሸጡ የአማራ ሆዳሞች በሆዳቸው ታሪካቸውንና ነውራቸውን የማውቁ ሆዳቸውን ብቻ ይዘው የአማራን ህዝብ ስለከፉ እየኖሩ አሁንም እያስጨፈጨፉ ያሉ አሉ። እነዚህም ፈጣሪ ሹካቸውን ከመለሰው ካልመለሰው ግን ፈጣሪ ሀይላቸውንም ዘረሮችንም ጉዳር የሚሸፍናቸው አክሎ ነው። እነዚህም በአማራ ህዝብ ላይ አሁንም በወዳቸው ተሽጠው አማራን የጨፈጨፉ ያሉትን ቅድማ ይህን ነው ምን የምለው ነገር ይህን ነው። ይሰማል? አለ
ይሰማል፣ ይሰማል። ቀጥል ቀጥል አርበኛ አበበ።
አዎ፣ እዚህ በመቀጠል ያው በዚህ ፈለግ በመቀጠል የኢትዮጵያ አርበኞች ግንባር ብዙ ዋጋ ከፍሏል። ብዙ ሳይኖረ የተማሩ ብዙ ወጣቶችን ብዙ ቆራጥ መሪዎችን አውጥቶ ብዙ ዋጋ ከፍሏል። ሌላው ምርጫ እያለ ሲጭበረበር ኢትዮጵያ አርበኞች ግንባር ብዙ ታሪኮችን እና ብዙ የታወቀ ምክንያት አለፋል በየ ሁኔታ አይተቀርም ስንዳር ስልጣን የሚገመሆኑ ነው ያምናል ስልጣን እና ዓላማ ያለው ምክንያት ስንዳር ዞሮ ዞሮ ግን በአሁን ሰዓት ተቀርም ስንዳር ልጅ ፈተና ላይ ነው ወድቆ ያለው እኛም ያው ለረጅም ጊዜ በቅርበት የነበርኩ እንደምታውቁት ሁሉም ዘመናት ይለውጠዋል። በሱቃ ውስጥ የነበርኩት ከፍተኛ ስቃይ እና በደል የደረሰብኝ ሰውኝ በዚህ ህዝብ ያው ዘመን የሆነ ህዝብ ስሜትና የሆነ ህዝብ እንደዚህ ጥራትነት ከህዝብ ጋር ሆኜ ለማድረገው እንቅስቃሴ በኤርትራ መሬት ላይ ግንቦት ሰባት የሚባል የስልጣን ቅም ያለውና የወንበዴና አስመሳይ ስብስብ በእሱ ውስጥ ነው የነበርኩኝ። ያው በተጠረበረ ምክንያት የገባኝ ወደ ኤርትራ ያው በሀገር ውስጥ ለብቻዬ በሆነ ያደርኩ መጀመሪያ ያው ኢትዮጵያ ደግሞ ስንዳርና ግንቦት ሰባት መጀመሪያ ሁለት እንደሚፈጥሩ አድርገው ነው አጭር ብረው የሚመራሉ። ከዛም በኋላ ስንበማይካለት ከኢህአፓ እስከ ዘመነ ወያኔ ድረስ ምክን የማይሳካለት የብርሃኑ ነጋነ የብርሃኑ ነጋነን
በጣም አመሰግናለሁ። ሰፋ ያለ ትንታኔ ነው። በደረሰባችሁ በደል ብዙ አገር ወዳድ ኢትዮጵያውያኖች ክፉኛ አስቆጥቷል። ግንቦት ሰባት ባርበኞች ስም ሲነግድ የነበረ ነው። ያቀረብካቸውን አስተያየቶች ሁላችንም የምንጋራቸው ነው። አበበ
ያደረጋችሁትን መስዋዕትነት ታሪክ የሚዘግበው ይሆናል። ወደፊት ማቁ ገለጥለጥ ሲል ስማችሁና ምግባራችሁ እንዲሁም መስዋዕትነታችሁ በክብር ስፍራ እንደሚቀመጥ ጥርጥር የለንም። እስኪ ወደ ቀጣዩ ጥያቄ ልግባና ስለ አማራው መደራጀት እናንሳ። አማራው ህልውናው ላደጋ ከተጋለጠ ብዙ አመቶችን አስቆጥሯል። አንተ ከትግሉ ሜዳ ከተመለስክ ወዲህ የአማራው ነገድ በምን ሁኔታ ላይ አገኘኸው? መሪና አስተባባሪስ አግኝቷል ወይ? የመሰባሰቡ ጥሪና ራዕይ ፈለግ ይዟል ወይ የሚለውን እስኪ አንተ ባጋጠመህና ባየኸው እስኪ አንተን ተመክሮና እምነት ብትገልጽልን ለአድማጮቻችን። አመሰግናለሁ። አበበ አርበኛ ቀጥል።
እሺ፣ በአሁኑ ሰዓት አማራው መሪ እንደሚያስፈልገው እያየን ያለ ምልክት እየሰጠን ያለ መሪ ያስፈልገዋል። በየቦታው ቁጭ ቁጭ ያለ እንደ ጉልት ገበያ መሪ እንደማያስፈልገውና አንድ ጠንካራ ኃይል እንደሚያስፈልገው የአማራ ውስጥ በአሁኑ ሰዓት ጥያቄው እያቀረበ ነው ያለ። ይህን ጥያቄ ደግሞ ለመመለስ ደግሞ ስም የሆኑ ሰዎች በአሁኑ ሰዓት እየተነጋገሩ ነው ያለ። ይህን ነገር ለማድረግ ከፍተኛ የሆነ ለኛ የአማራ ዲያስፖራ የራሳችን ዲያስፖራ ገንዘብ ለግለሰባት በመስጠት ግንቦት ሰባትና አሁን ያለው ወያኔ የአማራን መደራጀት አይፈልግም። ምክንያቱም አማራ ተደራጀ ማለት ሁላቸውም የሚፈልጉትን ከሰው ላይ ተሰቅሎ የመኖር ህልማቸው ይጨናገፋል። ለዚህም ደግሞ አማራ እንዳይደራጅ እንዳይሰባሰብ በተለያየ ምክንያት ግንቦት ሰባትም አሁን ያለው ስርዓቱም ከፍተኛ በጀት ገብቶ ከፍተኛ ግፊት እያደረገና ይገኛል። ይህም ደግሞ ለማድረግ ከፍተኛ የአማራ ወዳሞችን በማሰማራት ከፍተኛ የአማራ ገዳዮችን በማሰማራት ከፍተኛ የሆነ በጀት በእጅቱ በዚህ ምክንያት ከፍተኛ ለአማራው አሁንም በበላይ ላይ ለመትከል ከፍተኛ ቅረት እያደረጉ ነው ያለው ብርሃኑ ነጋና አብይ ይህን ስራ እየሰሩ ነው ያለ። አማራው ግን መደራጀት እንዳለበት እኛም እያቀረብን ነው ያለ። አማራው በየቦታው እየተገደበ ነው ያለ። ምክንያቱም ሌላ ስራ ለመስጠት ነው ሁላ የሚደረገው። አማራ በየቦታው ሲገደል እንዳይደራጅ ለማድረግ ነው ይህ ስራ ተሰጥቶት አሁን በአሁኑ ሰዓት አማራው የተፈቃየ እና ይህ ነገር እንዲያና አማራው ዝም ብሎ እጅግሩን አቃፎ እንዲቀመጥ እየተደረገ ያለ ከፍተኛውን ግፊት እየተደረገ ያለ በሁለት ኃይል ነው። አንደኛው አሁን ባለገ ስርዓቱ ነው። ሁለተኛ ከፍተኛ ውጭ በማውጣት ግንቦት ሰባት የሚባል የማፊያ እና የወንበዴ ስብስብ በአማራው ላይ ለመነገድ አማራውን ከዘን በማድረግ ተንጠልጥሎ ህወሓት ያቀጣውን ዘር ቀጥሎ ሁለተኛው ህወሓት መጥቶ አማራን ፍናወትን ለማጥፋት ያላቸውን ህልም ለማሳካት የህወሓት ባላደራዎች የእነ ብርሃኑ ነጋ ስብስብ ነው። ይህንን ለማድረግ ደግሞ አማራው በአሁኑ ሰዓት መደራጀት አለበት። አማራው በውጭ ያለው በየቦታው መናገር ያለበትም መደራጀት አለበት። ተደራጅቶ በውስጥ ያለውም በውጭ ያለውም መቀናጀት አለበት ነው እኔ ቅር እያቀረብኩ ያለ። ይህ ካልሆነ ዝናና ስሚግል አማራ ከሆነ አማራ የሚባል ላይኖር ይችላል፣ ቀጠና ይኖር ይችላል። ይህ ደግሞ አደጋው ደግሞ አሁን ለመከላከል ያለብን አሁን መደራጀት አለብን፣ አሁን መሰብሰብ አለብን፣ አሁን ወደ አንድ መድረክ መምጣት አለብን። ያ ሲሆን መመከት የምንችለው ካልሆነ ይህ አሁን ያለው ማፊያ ቡድን እና አሁን የመጣው ደግሞ አቶ ብርሃኑ ነጋ መቼም የማይሳካላቸው ቡድን ከፍተኛ ባለራው ላይ ከፍተኛ ጥቃት ለመፈጸም ድብቅ አላማውን እያራመደ ይገኛል። ይህንን አማራ ከሆነ በውጭም ያለ በውስጥም ያለ መገናኘት አለ። ምንድን ነው ችግሩ ነው? ምንድን ነው አሁን ፍቃድ ምንድን ነው? ከውጭ ያለውም ምንድን ነው ችግሩ ያለበት ችግር ምንድን ነው? ያለበት ምክንያት ምንድን ነው? አማራ በመሆኑ ያለበት ምክንያቶች ምንድን ነው ነው? ማን ዘቃቂ ማን አስለቃቂ ሊሆን ነው? ከሱ ከውጭ ተገብቆ ስለ አማራ ማውራቱ ተገቢ አይደለም። መድረግ አለበት ገብቶ ይህን መከራ መጋፈጥ አለበትም። በውጭ ሰው አስፈልገና አይደለም በማከናል መረጋ አለብን በማከናል መረጋ አለብን በሚዲያ መረጋ አለብን ይህ ከሆነ አማራው በመረጋ አለበት እያንዳንዱ ሴት ወይም ዳይለም ወጣት አዛውንት ሽማግሌ አይልም ሁሉም አማራ ስለአማራ የሚቆረጥ ነው ሀይ ሁሉም ያገላማ ህግ መዘግ አለበት ካልሆነ አደጋ ነው እያለ ነው ያለ አላደጋ ውድ
ስለ አማራው መደራጀትና መሰባሰብ ዙሪያ ነበር የተቋረጠው እና በምን መልክ መደራጀት አለበት አማራው ስርዓቱ ለ27 አመት ታይቷል ስርዓቱን ምናቀው ነው ግንቦት 7ንም ቢሆን ለ10 አመት ያህል አይተነዋል በዳያስፖራ ያለውን ኢትዮጵያዊ ገንዘብ ሲገፍ የኖረ እርባና የሌለው ጥርቅም እንደሆነ ብዙ ሰው እየተረዳው መጥቷልና እኛ ግን እንደ አማራ አማራው ለአማራው ምን ማድረግ አለበት እንዴት ነው መደራጀት ያለብን እንዴት ነው መዳረስ ያለብን አንዱ ለአንዱ በውጭም በአገር ውስጥም ይሄን ሰቆቃ ለመጋፈጥ አማራው በሚገባው መደራጀት እንዳለበት እናምናለን አንተም ይሄን ሐሳብ ተቀበለዋለህ ግን እንዴት ነው ማድረግ ያለብን ወደሚለው ለምራህና በአደረጃጀት ዙሪያ ነው የተቋረጠውና እሱን ሰፋ አድርገህ እንድታብራራልኝ ነው አመሰግናለሁ ቀጥል አርበኛ አብ ይሰማል 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 ከቀጥለ አዎ ይሰማል
አዎ እንኳን ያላን መከራችት የማይወዱ ሰዎች ማስቆምን ቻለ አማራው ደግሞ እንዲጠራች አቅም ይፈጥራል አቅም ይፈጥራል ከዲዳፈር ጀምሮ እንፈጥራለን አሁን እስ ቢጎ ኖርማል በአካላዊ ካፍያል እንዴት በሚፈልገው መንገድ ከአንድ አማራ አብሮ ከመረ ማህበረሰብ አንድ ቋንቋ ሊናገር ሌላ አንድ አለ ስልጣኑ ከፍተኛ የሆነ በጀት በጀቶ ከፍተኛ የሆነ የመሳሰተኛል። ስለዚህ በአሁኑ ሰዓት ትንሽ መረጋ ከተቀለጡት ከአማራ መሬት ላይ ያለውን ስለዚህ ይህንን ሰዓት ይህን የሰጠውን ነው እንትን ማቆም አለበት። እርስዎስ መገናኘት አለበት መፈቃቀር አለበት ምሪያ ፖለቲካኛ ይህን ያለ ገለጣ ስልጣናዊ ስርዓት እናስቡና ከዛም በኋላ ያለውን ደግሞ
በጣም አመሰግናለሁ አርበኛ አበበ አመሰግናለሁ። ግን እስኪ እዚህ ላይ በስፋት የሚነሳ ጉዳይ አለና አማራው በራሱ ሀገር ከተለያዩ ስፍራዎች ተፈናቅሏል ለመከራ ተዳርጓል። በወልቃይት ጠገዴ ራያ መተከል ሌሎችም በወረራ ስር ናቸው። ኗሪው አማራ ተባሯል ተገድሏል በቅርቡም የተረፉት ከፍተኛ ሰቆቃ እያሰሙ ነው። ይህን ጉዳይ ለመፍታት አገዛዙ የሚያደርጋቸው ጥረቶችም የሉም። እኛ እንደ አማራ ምንድነው የምናደርገው? ይሄን ከባድ ቢራይ ችግር እንዴት ነው ልንፈታው የምንችለው ብለህ ትገምታለህ? አመሰግናለሁ።
ስለዚህ ከደርግ ማገረፈው የነገረሽ አማራን ለማጥፋት ነው ያለው። እኔ ድብን ተጋጋሪ ከተማ ነው አይሆንም ነው ለካ ለዚህ ታሪክ ሰላም ለማቆጣ ያማራ ምን መከተል ይችላል ባሁን ነው
ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው
አመሰግናለሁ አርበኛ አበበ። እስኪ ወደ አንተ ወደ ግለዮት ልምጣና ወይም እናንተ በአርበኝነት ትግሉ የነበራችሁት አስመልክቻ አንድ ጥያቄ ላንሳ። ብዙ የመከራ አመቶችን በዱር በገደሉ ተንከራታችሁ ወደ አገር ከገባችሁ በኋላ የተደረገላችሁ ድጋፍ ምን ይመስላል? አሁንስ በምን ሁኔታ ላይ ትገኛላችሁ? ይሄንን እስኪ ለአድማጮቻችን ደግሞ ሰፋ አድርገህ ብታስረዳልን አመሰግናለሁ። ይሰማሃል? አርበኛ አበበ
ይሰማል።
በጣም ጥሩ። አሁን ደግሞ ትንሽ ጥርት ያለ ነው፣ የተሻለ ነው። ስለ አንተ የግል ጉዳይና ስለ ትግል ጓደኞችህ ነበር እያወራን የነበረው፣ በዛ መሃል ነው የተቋረጠውና ምናልባት ያ ላጠቃለልከው ነገር ካለ ሐሳብህን በሱ ዙሪያ የምትሰጠን ካለ ልቀበልህና ወደ መጨረሻው ጥያቄ ወደ ማጠቃለያው እንሄዳለንና እስቲ ወደ እናንተው ወደ አርበኞቹ ትግልና ምን ደረጃ ላይ እንዳላችሁ ነበር የተቋረጠውና ቀጥል ከሱ ሐሳብህን። አመሰግናለሁ።
ያው ለሰው ልጅ ሳይተገባ ያለው ነው ወይ ያው በሰው ልጅ ሳይተገባ ያለው ነገር ያለው ነው ተደረገው ድርጊትም በቃላይ ሰው ልጅ ሰማው የማይሰማው ነገር ነው ተፈጸመብኝ። እኔ ማለት ደግሞ የተወሰነ ያ አንዳንድ እና የትግራይ እነዚህ ተቃላይ የፈጸሙብኝ ለማንኛውም ነገር እየተጠቃ ምንኛው ግዜም አክዲውና አንም የተነካውት ነገር ስለሆነ ለዚህ ስንት ይህን መኖራጋ ከፈልኩ ብዬን አለምም ለህዝቤው ቀጣይም ከዚህ በበላይ ኬቴን ለመፍታትም ዝግጁ ነኝ። በአሁኑ ሰዓት ግን በተወሰነ መንገድ እንዲሆን በጉዳት ላይ ነው ያለውኝ። ያው በእግሬ ዘንድና በእንቁላለቼ እና የተለያየ በአካል ላይ የደረሰብኝ ችግር አለ። ያንን የተለያየ በህይወት ያሉ ኢትዮጵያውያን አማራዎች የተወሰነ አማራዎች ለቤተሰብ ግን በሀገር ውስጥ ሕክምና ሊያልቅልኝ አልቻለም። ያው ወደ ውጭ ካልሆነ በስተቀር ከሀገር ውስጥ ያለቃል አልተባለም። በውጭ ቤት እንዲታከኝ ነገር ነው ያለ። ዝሮ ግን ሞቴም አፈሬም እዚህ ከህዝቤ ጋር እንጂ ከውጭ እንኳን ሄዳለሁ የሚለው ነገር አይኖርም። ያው ከህዝቤ ጋር ሁነ ስለሆነ መርት ዞሮ ዞሮ ግን የዚህ ተቆጣ አማራ በመሆናችን እና ለዚች ሀገር ምሰሶ በመሆናችን ነው። ኢትዮጵያ እያለ ራሳችን ባለመደራጀታችን ራሳችን አሳልፈን በመሰጣችን ነው ይህን አራቡድን ሊጨፍርብን የቻለው። በአሁኑ ሰዓት ኢትዮጵያ አርበኞች ግንባር በነ አቶ ብርሃኑ ነጋ ከፍተኛ የሆነ በኤርትራ መሬዳ ከፍተኛ የሆነ ሲጋቡ አልነበርኩም። ኢትዮጵያ አርበኞች ግንባርና ግንቦት ሰባት ሲጋባ አልነበርኩም። ሲፋቱ ግን ከፍቾ ላይ አብሬ ነበርኩም። እኔ ይሰማል
ይሰማል ይሰማል ከተል በጥሩ ነው። አሁን
ሲፋቱ ነበርኩም። ፍቹም እንዲሰጠን ከፍተኛ ግፊትን አድርገናል። ምክንያቱም ግንቦት ሰባት ምንም የሌለ ተራማፍያዎችና በመላክ የሚባሉ ተራ ለማካፊ ነጋዴዎች በመሰባሰብ ያቸውን የተለቀቁትን ፎቅና ንብረት በአማራ ሕዝብ ክፍል ለማስመለስ ነው። ከተራ ይህንን እንትን የተጠቀሙት ይህም ደግሞ አማራ ሕዝብ እንዳይደራጅና እንዳሁን ራሱ እንዳይከላከል ከሚያደርጉት ግንቦት ሰባት ቁጥር አንድ ነው። ይህንን በመረዳት በአሁኑ ሰዓት ኢትዮጵያ አርበኞች ግንባር ራሱን ለይቷል። መሪዎችንም ቀጣይ ይመጣል ጉባኤ ያለ ስራው ድረስ ተወክለው የተቀመጡ ሰዎች አሉ። በተወከሉት መሰረት ኢትዮጵያ አርበኞች ግንባር በአሁኑ ሰዓት እንቅስቃሴ እየመራ ያለ ያው በየቦታው የተባረሩትን በነ ብርሃኑ ነጋ የተለያየ ስም እየተሰጣቸው የተባረሩትን ፓሊያዎችን እየተደረሰገ ነው ያለ። ከሌሎችም ከአማራ ንጉስ ጋራ ለመነጋገርና ያለውን ነገር ተነጋግሮ ለመፍታት አርበኞች ምንም ችግር የለበትም። ይህንን እያደረገ ነው ያለ። ድርጅቱ በአሁኑ ሰዓት በደረጃ ላይ ነው ያለ። ይህን ግን ድርጅቱን ይህን ሲያደርግ ግንቦት ሰባት ንብረቱን የድርጅቱ ንብረት ሙሉ በሙሉ ነጥቆ ወስዶታል። የአርበኞች የነበረውም የተለያዩ መኪናዎችን፣ ኮምፒውተሮችን ሰራዊቱ የቀን ስራ ቀርቶ ራሱን ከተለያየ ነገሮች አድርጎ ያገዳቸውን ንብረቶችን ተመስቆ በአሁኑ ሰዓት የምንብረውን ነጋ መፋሰሻው ያለ የአርበኞች ንብረት በጣም አመሰግናለሁ
ግንቦት ሰባትን በተመለከተ ወደፊት እናንተም ቢሆን በቦታው የነበራችሁ አርበኞች በስፋት በህዝብ ፊት በአደባባይ የሚጋለጥበት ጊዜ ሩቅ አይደለም። በቅርብ የምናየው ሀቅ ይሆናል። እሱም ካሉ ተመክሮች ላይ በመመስረት የሰጣቸው መሪ ቃሎች እጅግ ለአማራው መደራጀት ጠቃሚዎች ናቸው። ለአማራው ሁሉና ዛሬም ለወደፊቱም ዋስትናው መደራጀት ነው። አርበኛ በበ ይሄን ጥሪ ሁሉም ይጋራሃል? ምንም ጥርጥር የለኝም። እኛ በጥያቄያችን ያላካተት ነው ወይም ለአድማጮቻችን መድረስ አለበት ብለህ የምታስበው መልእክት ካለ እንደ መጨረሻ ሐሳብ አድርጌ ልውሰደውና 5 ደቂቃ ወይም 6 ደቂቃ ባልበለጠ ጊዜ ውስጥ መልእክትህን እንድታስተላልፍ መስመሩን እለቃለሁ። ቀጥል አርበኛ በበ።
በአሁኑ ሰዓት በዛሬ ምራሩ ራሱንን እንደ ምሁር መቁጠር አለበት። ምሁር ማለት ተምሮ የሚያስተምር ነው። የአማራ ምሁራኖች በዓለም ደረጃ የተለክመን ለዓለም ስራ እየሰሩ ነው ያለ ለና አሜሪካ ለና ግን ለነካረንተ ለነጀርመን ምን ስራ እየሰሩ ነው ያለ የአማራ ምሁራኖች። ስለዚህ ያንን ተከሩ ለአማራው ህልውና ግን መስራት አለባቸው። ለአማራው ህልውና መስራት አለባቸው። ነገር ምንም ዘብሔር ትንሽ ታሪክ መጥናት አለባቸው። ምሁራኖች በአሁኑ ሰዓት አማራውን መርመር አለባቸው። አማራው ሊዘጋጅ ግፊት ማድረግ አለባቸው። ለአማራው ምክር መለገት አለባቸው። ወደ አማራ ፊት ማዞር አለባቸው። በአለም የተለከሉት የአማራ ምሁራኖች ይህንን እርዳታ ማድረግ አለባቸው። በተለያየ አቅማቸው በመተከለበት አማራውን ለመድረስ መገንግደት አለባቸው። በአማራው ዘንድ መሰለፍ አለባቸው። የአማራው ታሪክ መስራት አለባቸው። ቀሪውን ለልጆቻቸው ታሪክ መስራት አለባቸው። ለአባታቸው፣ ለአያታቸው፣ ለሀገራቸው ታሪክ መስራት አለባቸው። በአለም የተበተኑ የአማራ ምሁራኖች ፊታቸው ወደ አማራ ማዞር አለባቸው። ቅሬ ይህ ነው። ከህራቷል ትምህርታችን የህዛቱ አይኑት የሚል ጥሪ ነው ያለን። ከዚህ በመቀጠል ምንም ጊዜ ቢሆን አማራው በአሁኑ ሰዓት ትጥቁም እንዳይፈታ በሀገር ውስጥ ያላችሁ ከአማራ ተወላጆች ለማትመጣችሁ መሬታችሁን አርሳችሁ መሳሪያ የገዛችሁ ሰዎች ትጥቃችሁ እንዳትፈቱ መጠበቅ አለባችሁ። መሬት እንደመንገድም አይታወቅም። እነሱና እንገጥማለን። በዚህም ታምን የመጠላችን እንትን አንድ ቀን መሽበርደን ባይታወቅም አንድ ቀን እንገጥማለን። የአማራን መሬት በሀይል ላስመልሳለን። ምንም ጥርጥር የለውም። ይህም ደግሞ በራስህ ገዝተህ አዘጋጅተህ ያለህ አማራ ለመሞክ ለልጅ ወልደ ለመሳም ከቤተሰብ ጋር ለመኖር አማራ ሆነ ለመኖር ከፈለክ ባይ ደንደልክም ህዝብ ማስከበር አለብህ ነው። የአማራ ገበሬዎች ላ የአማራ ህዝብ ማስተላልፈው ማለት ስ ነው። የአማራ ህዝብ ሽጣችሁ እናንተ ከህወሓት ጋር ውስጥ የምትገኙ የአማራ ወጋሞች ደግሞ ራሳችሁ ትብስታችሁ የአማራ ወሰቡ ከርኩስና ከባንዳ ጋር አትሸለፉ። ለልጆቻችሁ ከሰቡ እናንተ እኛ ሙተናልና እንዳለፈትቀላት የአያ ከሳሰ የምታስቡ የአማራ ወዳሞች እባካችሁ ልብስታችሁ ነው። ልብስታችሁ ከአማራ ጋር ተሰለፉ። የአማራን ወንድምና ለማስጠበቅ አማራን ክብር ለማስጠበቅ እና አማራን መልክ ለመጠበቅ በጋራ እንቁምና እንስራ ነው ምልን። እኛ እናንተ አንበቀልም። እኛ እንደናንተ አይደለም። እኛ ደውጋችን አንሸጥም። ደውጋችን አንመልም። ስለዚህ ነገር በሁለቱ ሳልፍ ያችሁ የሚያደራችሁ እባካችሁ አሁን እበቃችኋል። በቃችሁ። ከሆነ አማራ ፊታችሁ ናገሩ። እባካችሁ ፎቅም ቢሆን መገጠራችሁ ተውሉ። ያንተም ብሎ ሰው ላይ አትሄዱ። እባካችሁ ዘሚል ምንናቸው ምክራዩ በማዎቹ ምልክት ማስተላለፈው በአሁኑ ሰዓት እንደሆነ የአማራን ህልውና ለመጠበቅ የምንተባበዙብን መልቱ አልፈጥም ምን ይሁን አማራ ስለ ደርግ ነው። ለዚህ ደግሞ ችሎታችን ሰይተን የአማራን ጥቅምና ነር ማስከብዛለን። አይዛችሁ ደርሱልን እና ሁሉም የአማራ ህዝቦች ይርዳችኋለሁ። ሰዎቻችሁ ግን በጋራችን ሁላችን ማስከብዝ
በጣም አመሰግናለሁ አርበኛ አበበ ካሴ፣ በዛሬው ዕለት ጊዜህን መስዋዕት አድርገህ በኢትዮጵያ አንድነት ሬዲዮ ለሰጠኸው ማብራሪያ በአድማጮቻችን ስም ምስጋናዬን አቀርባለሁ። የአማራውን የህልውና ትግል በማስተባበርና በመምራት ያንተም ሆነ የሌሎቹንም አርበኞች ሙሉና ቀጥተኛ ተሳትፎ ይጠይቃል ብለን እናምናለን። በመሆኑም አንተም ሆንክ የትግል ጓደኞችህ በጽናት እንድትቆሙ የኢትዮጵያ አንድነት ራዲዮ ጥሪውን ያቀርባል። በጣም አመሰግናለሁ። እግዚአብሔር ይስጥልን። በቸር ይግጠመን አርበኛ አበበ።
ሽሜራ አመሰግናለሁ።
ደህና ሁንልኝ የኔ ጌታ። አመሰግናለሁ። አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። የዛሬውን የጥቅምት 11 ቀን 2011 ዓ ም ወይንም የኦክቶበር 21 ቀን 2018 ስርጭታችንን ያስተናገድናችሁ ተኮላ ወርቁና እኔም ወርቁ ሞላ ነበር። ደህና ቆዩልን እያልን በዚሁ እንሰናበታለን። ድል ለኢትዮጵያ ሕዝብ። I'm just an anchor.